the voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት 1 2000 አታሳስቱኝ ብዬ ነበር 2009 ዓመተ ምህረት ፕሮግራማችን ጀምሯል።
ኢትዮጵያ ውስጥ የካቢኔ ሹምሽር መካሄዱ ተገለጠ። በዚሁ ሹምሽር ዙሪያ የተለያዩ አስተያየቶች አቀርተናል። በእለቱ አብይ ርዕስና በመጽሔት ዝርዝር ይመጣል።
የኢትዮጵያ ሚዲያ ካስቸኳይ ጊዜ አዋጁ በኋላ ምን ገጽታ ይይዛል? በርዕሱ ላይ የተካሄደ ውይይት ቀጣይ ክፍል በሁለተኛው አጋማሽ ይቀርባል።
በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ዙሪያም የውድድሩን ግለት የሚያመለክት ዘገባ አዘጋጅተናል።
እለቱ ቀደም ሲል እንዳልነው ማክሰኞ ጥቅምት 22 2009 ዓመተ ምህረት
ከዛሬ መደበኛ ቅንብሮች መካከል ንግድና ማህበረሰብ በሰዓቱ ይቀርባል።
ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? ተረኞቹ አስተናጋጆች ቆንጅ ይታየና
እኔም አዲሱ አበበ ነን። መልካም ምሽት እንዲሆንላችሁ እየተመኘን ወደ ዜናው እናልፋለን። አሁን
የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የካቢኔያቸውን ሹምሽር ይፋ አድርገዋል። ሹምሽሩ የተካሄደው ለበርካታ ወራት ከቀጠለውና በተደጋጋሚ ሁከት ከቀላቀሉት ህዝባዊ ተቃውሞዎች ጋር ተያይዞ መንግስቱ አስቸኳይ ጊዜ አዋጅ ማውጣቱን ተከትሎ ነው። የኢትዮጵያ ፓርላማ የ21ዱን አዳዲስ ባለስልጣናት ሹመት በሙሉ ድምጽ ማጽደቁን ጠቅላይ ሚኒስትሩ ዛሬ አስታውቀዋል። አዲሶቹ ሚኒስትሮች የተመረጡት በችሎታና በቁርጠኝነታቸው እንጂ በፓርቲ ታማኝነታቸው አይደለም ብለዋል ጠቅላይ ሚኒስትሩ። ከአዲሶቹ ተሿሚዎች መካከል ዶክተር ወርቅነህ ገበየው በቅርብ ዓመታት በጣም ከታወቁ የመንግስት ባለስልጣናት አንዱ የሆኑትን የውጭ ጉዳይ ሚኒስትሩን ዶክተር ቴድሮስ አድሃኖምን ይተካሉ። ዶክተር ቴድሮስ ቀጣዩ የዓለም የጤና ድርጅት ዲሬክተር ለመሆን የምረጡ እንቅስቀሳና የሀገሮችን የድምፅ ድጋፍ ማሰባሰብ ዘመቻ ላይ ናቸው። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትርነቱን ቦታ የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽንስ ትምህርት ክፍል ኃላፊው ዶክተር ነገሪ ሌንጮ ከአቶ ጌታቸው ረዳ ተረክበዋል። አዲሶቹ ሹመኞች የውጭ ጉዳይ ሚኒስትሩ ወርቅነህ ገበየሁና የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ ነገሪ ሌንጮ ባለፈው ዓመት አብዛኛውን ህዝባዊ ተቃውሞ ያካሄደው የኦሮሞ ብሔር አባላት ሲሆኑ እነርሱ የተኳቸው ዶክተር ቴድሮስ አድሃኖምና ጌታቸው ረዳ ደግሞ የትግራይ ሰዎች መሆናቸው ይታወቃል። አዲሱ የመንግስት ቃል አቀባይ ዶክተር ነገሪ ሌንጮ ለፈረንሳይ የዜና አውታር ኤኤፍፒ በሰጡት ቃል ለውጥ መኖር አለበት፣ አዲሱ ካቢኔ ምላሽ የሚሰጥና የተሻለ አገልግሎት የሚያበረክት ሊሆን ዝግጁ ነው ብለዋል። ተሰናባቹ ጌታቸው ረዳ ህዝባዊ ተቃውሞ በበረታባቸው በርካታ ወራት ውስጥ በዋናነት የሚናገሩ ባለስልጣን ሆነው የቆዩና የገዢው ፓርቲ የኢህአዴግ መንግስት ዋና ድምፅ ተደርገው የሚታዩ ሲሆኑ በቅርቡ ከቪኦኤ ጋር አድርገው በነበረው ቃለ ምልልስ የአስቸኳይ ጊዜ አዋጁ ሀገሪቱ የቆየችበትን ሁኔታ መቀየሩን ጠቁመው ሀገሪቱ በግልጽ ወደ መረጋጋት ተመልሳለች ብለዋል። የመከላከያ ሚኒስትሩን ሲራጅ ፈጌሳን እና ምክትል ጠቅላይ ሚኒስትሩን ደመቀ መኮንንን ጨምሮ 9 ከፍተኛ ባለስልጣናት ባሉበት እንዲቀጥሉ ተወስኗል። በ2007 ዓ ም በተካሄደው ምርጫ ኢህአዴግና አጋሮቹ የተወካዮች ምክር ቤቱን ሙሉ በሙሉ መቆጣጠራቸውን ማስታወቃቸው የሚታወስ ነው።
የኤርትራ አየር ኃይል ንብረት የሆነ አውሮፕላን 2 ፓይለቶችን ይዞ ወደ ኢትዮጵያ መግባቱ እና ኢትዮጵያም ተቀብላ ማሳረፏን የኢትዮጵያው መከላከያ ሚኒስትር ገልጠዋል። መከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ትናንት ለሀገር ውስጥ ጋዜጠኞች በሰጡት ማብራሪያ ከኤርትራ ከ40 እስከ 50 የሚጠጉ የኤርትራ ወታደሮች በየቀኑ ወደ ኢትዮጵያ ይገባሉ። በዚያው ልክ ሲቪሎችም ይገባሉ። ምናልባት ያሁኑን ለየት የሚያደርገው በሰማይ መምጣቱ ብቻ ነው ማለታቸው ታውቋል። ቀጥለውም
እኛ ደግሞ በሰማይ ሲመጣ ወደ እኛ ድንበር ሲደርስ እኛ ጋር ሊመጣ ያሰበ መሆኑን ስለገባን ተቀበለናል ተቀበለንም ማሳረፈናል። ስለዚህ ይሄን ደግሞ አውሮፕላን ይዘው የመጡት ፓይለቶች ሁለት ፓይለቶች ናቸው። ለነሱ ደግሞ ተገቢውን እንክብካቤ እያደረግንላቸው ነው የምንገኘው። በዚህ መልክ ነው ያለው ኢንፎርሜሽን
ብለዋል ሚኒስትሩ። የኤርትራ መንግስት በጉዳዩ ላይ አስተያየት እንዲሰጥ ያደረግነው ጥረት ይህ ዜና እስከተጠናቀረበት ሰዓት አልተሳካም። ይሁንና የኢንፎርሜሽን ሚኒስትሩ አቶ የማነ ገብረ መስቀል ለቢቢሲ በሰጡት መግለጫ ዜናውን ውዳቂ ብለውታል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በተባበሩት መንግስታት ድርጅት የሰብአዊ እርዳታዎች አስተባባሪ ቢሮ ኃላፊ ስቴፈን ኦብራየን ሲናገሩ በጦርነት የዳሸቀችው የመን ወደ አስከፊ ቸነፈር ለመግባት የቀራት አንድ እርምጃ ብቻ ነው ሲሉ አስጠነቀቁ። ስቴፈን ኦብራየን ትናንት ለተባበሩት መንግስታት የጸጥታው ምክር ቤት እንዳስረዱት 370 ሺህ ህጻናትን ጨምሮ ከሁለት ሚሊዮን የሚበልጡ የመናውያን በተመጣጠነ ምግብ እጦት እየተሰቃዩ ነው። ሪቻርድ ግሪን ከዚሁ ከዋሽንግተን ያጠናቀረውን ዘገባ ሶሎሞን ክፍሌ ያቀርባል።
በየመን ጦርነቱ ባለፈው ዓመት ከጀመረ ወዲህ የእህል ዋጋ 20 በመቶ ጨምሯል። ሳውዲ አረቢያ መንገዶችን ስለምትዘጋ ደግሞ የሀገሪቱ የምግብ አቅርቦት ተስተጓጉሏል። ከጦርነቱ በፊት ከውጭ ወደ የመን የሚገባው የእህል መጠን 90% ተቋርጧል። በሚስተር ኦብራየን መግለጫ መሠረት ዕድሜያቸው ከአምስት ዓመት በታች የሆነ ከ10,000 በላይ ሕፃናት መከላከል ይቻል በነበረ በሽታ ሕይወታቸው አልፏል። ለአብዛኞቹ ሕፃናት ሕልፈት ምክንያቱ ደግሞ ለተቅማጥና ለሳምባ ምች በሽታዎች ሕክምናና መከላከያ ክትባት መስጠት ባለመቻሉ መሆኑን የዓለሙ ድርጅት ባለሥልጣን አብራርተዋል። የኮሌራ ስርጭት ሀገሪቱ ውስጥ እየጀመረ ነው ሲሉም አስጠንቅቀዋል ኦብራየን። የተባበሩት መንግሥታትና የሰብአዊ እርዳታ ሰጪ አጋሮቹ በአሁኑ ወቅት የመን ውስጥ 21 ለኮሌራ በሽታ ሕክምና መስጫ ማዕከሎች ማቋቋማቸውን ቢገልጹም ቁጥራቸው እጅግ አነስተኛ በመሆኑ በከፍተኛ ደረጃ እየጨመረ የሚገኘውን በሽታ ለመግታት አይችሉም ሲሉ በተባበሩት መንግሥታት ድርጅት የሰብአዊ እርዳታዎች አስተባባሪ ቢሮ ኃላፊው ስቴፈን ኦብራየን ጨምረው አስጠንቅቀዋል። በኢራን የሚታገዙት የሁቲ አማጽያን ከሁለት ዓመታት በፊት ዓለም አቀፍ ዕውቅና የተሰጣቸውን ፕሬዚደንት አቡራቡ ማንሱር ሃዲን አባረው ሥልጣን ለመያዝ በመሞከራቸው በሳውዲ የተመራ የአየር ድብደባ ተጀምሯል። ዓላማውም ድብደባው ከተጀመረ በኋላ ፕሬዚደንቱን ወደ ሥልጣን ለመመለስ መሆኑ ይታወቃል። ከዚያን ጊዜ በኋላ ይላል የተባበሩት መንግሥታት ድርጅት፣ ከዚያን ጊዜ በኋላ በሺዎች የተቆጠሩ ሲቪሎች ተገድለዋል፣ ተጎድተዋል። ከሦስት ሚሊዮን በላይ ሌሎች ደግሞ ከቤት ንብረታቸው ተፈናቅለዋል።
ባለፉት 10 ዓመታት በዓለም ዙሪያ በሰው እጅ ከተገደሉ ጋዜጠኞች ውስጥ ከ90% የአገር ውስጥ ጋዜጠኞች መሆናቸውን፣ ሆኖም የሚበዙት የግድያዎቹ ተጠያቂዎች ምንም ቅጣት እንደማያገኛቸው ለጋዜጠኞች ደህንነት ተሟጋቹ ሲፒጄ ተናግሯል። እንዲህ ያለው በወንጀል አለመጠየቅ አንዱ ዋና የፕሬስ ነጻነት ጠንቅ መሆኑን ሲፒጄ አመልክቷል። የሲፒጄ አማካሪ ኤልዛቤት ዊችል ጌቲንግ አዌይ ዊዝ መርደር ገድሎ አለመጠየቅ በሚል ርዕስ ባወጡት አዲስ ሰንጠረዥ በዚህ አውሮፓውያን ዓመት ጋዜጠኞች እየተገደሉ ማንም በማይጠይቅባቸው ወይም በማይጠበቅባቸው አምስት ዋና ዋና አገሮች መካከል ደቡብ ሱዳንን አስገብተዋል። በዚህ ረገድ በግንባር ቀደምትነት ሶማሊያ ለሁለተኛ ጊዜ ተቀምጣለች።
የዩናይትድ ስቴትስ የፍትህ ሚኒስቴር በዲሞክራቲክ ፓርቲው እጩ በሂለሪ ክሊንተን ኢሜሎች ጉዳይ እንደገና የሚካሄደው ምርመራ በተቻለ መጠን በፍጥነት እንዲከናወን ከፌዴራሉ ምርመራ ቢሮ ጋር በመስራት ላይ መሆኑን አስታወቀ። የፌዴራሉ ምርመራ ቢሮ ዲሬክተር ጄምስ ኮሚ በቀድሞ የኮንግረስ አባል አንቶኒ ዊነር በሚባሉት ላይ የተካሄደ ባለው ምርመራ ወቅት በእሳቸው ኮምፒውተር ውስጥ የተገኙትን የሚስስ ክሊንተን ኢሜሎች ልንመረምር ነው ሲሉ ባለፈው አርብ ነው ለዩናይትድ ስቴትስ ምክር ቤት ያስታወቁት። ፕሬዝደንታዊው ምርጫ ልክ የዛሬ ሳምንት ማክሰኞ እንደ አውሮፓውያን አቆጣጠር ህዳር 8 ነው የሚካሄደው። ባለፈው የጥቅምት ወር ስለ ሁለቱም እጩ ተፎካካሪዎች ዱብዳ ዜናዎችን መስማት የተለመደ ሆኖ በከረመበት የምርጫው ዘመቻ ሂደት ውጤቱን ወይም አካሄዱን መተንበይ አዳጋች ሆኖ ቆይቷል። በዚህ የመጨረሻው ሳምንት ሁለቱ ተፎካካሪዎች በተቀራራቢ የድጋፍ ድምፅ ተጣምደው ወደ ሳምንት ማክሰኞ እየተንደረደሩ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ዛሬ ወደ ሁለተኛው አጋማሽ ከመሄዳችን በፊት ለቅምሻ የምናሰማው ዝግጅት አለን። ይህም ጋዜጠኞች ሁለት ጋዜጠኞች ከአዋጁ ከአስቸኳይ ጊዜ አዋጁ በኋላ የኢትዮጵያ መገናኛ ሁኔታዎች ምን ደረጃ ላይ እንደሚገኙ የሚጠቁም ነው። አሁን ግን ለማንኛውም በቅድሚያ የዕለቱ አብይ ርዕስ ነው የሚቀጥለው።
የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ 21 አዳዲስ ሹመቶች የተካተቱበት የካቢኔ ሹምሽር ዛሬ ይፋ አድርገዋል። በዚህም መሰረት ዶክተር ወርቅነህ ገበየሁ የውጭ ጉዳይ ሚኒስትር ሆነው ተሹመዋል። 30 አባላት ባሉት የኢትዮጵያ ካቢኔ ምክትላቸውን አቶ ደመቀ መኮንንን ጨምሮ 9ኙ በኃላፊነት እንደሚቀጥሉ ጠቅላይ ሚኒስትሩ ገልጸዋል። ከተጠሩት መካከል የተወሰኑት በሌላ መስሪያ ቤት በተመሳሳይ ማዕረግ ተሹመዋል አሊያም ከኃላፊነት ተነስተዋል። አዲሶቹ ተሿሚዎች የእድገት ደረጃው የሚጠይቀው ዝንባሌ እውቀትና ክህሎት ያላቸው ናቸው ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
የተጠበቀው እውን ሆኗል ሲነገር የቆየው ይፋ ተደርጓል። ኢህአዴግ በአዲሱ ዓመት መጀመሪያ እንደሚወሰዱ ከገለጻቸው የለውጥ እርምጃዎች አንዱ ይሄው ነበር፣ የሰው ኃይል ምደባ ማስተካከያ ወይም የካቢኔ ሹምሽር። ከ30 የካቢኔ አባላት 9ኙ በያዙት ኃላፊነት እንደሚቀጥሉ የገለጹት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የ21 አዲስ ሚኒስትሮችን ሹመት ግን ለህዝብ ተወካዮች ምክር ቤት አቅርበው አጸድቀዋል። ትኩረት ከሳቡት አንዱ የውጭ ጉዳይ ሚኒስትርነቱ ቦታ ነው። የትራንስፖርት ሚኒስትር የነበሩት ዶክተር ወርቅነህ ገበየሁ ናቸው በፌደራል መንግስቱ ቁልፍ ከሚባሉ የሚኒስትርነት ቦታዎች አንዱ የሆነውን የውጭ ጉዳይ ሚኒስትርነት ያገኙት። ዶክተር ወርቅነህ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ምክትል ሊቀመንበር ሆነው ሲመረጡ በፌደራል መንግስቱም ለከፍተኛ ኃላፊነት እንደታጩ ታስቧል። የውጭ ጉዳይ ሚኒስትርነትን ቦታ ግን የጠበቃል ነበርም። ኢህአዴግ በስልጣን ላይ በቆየባቸው 25 አመታት ዶክተር ወርቅነህ ሶስተኛው የኢትዮጵያ የውጭ ጉዳይ ሚኒስትር ናቸው። ሹመቱን ይፋ ያደረጉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የዶክተር ወርቅነህን የስራ ልምድ አብራርተዋል።
አንደኛ ለኢፌዴሪ የውጭ ጉዳይ ሚኒስትርነት ዶክተር ወርቅነህ ገበየሁ ብሔር ኦሮሞ፣ የትምህርት ዝግጅታቸው የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስና ዓለም አቀፍ ግንኙነት፣ የማስተርስ ዲግሪ በተመሳሳይ ከአዲስ አበባ ዩኒቨርሲቲ በዓለም አቀፍ ግንኙነት፣ የፒኤችዲ ከዩኒቨርሲቲ ኦፍ ሳውዝ አፍሪካ በፖሊሲ ሳይንስ መስክ አግኝተዋል። ዋና ዋና የስራ ልምዳቸውን በተመለከተ ዶክተር ወርቅነህ ገበየሁ ከ1985 እስከ 91 በብሔራዊ መረጃና ደህንነት አገልግሎት በተለያዩ የኃላፊነት ደረጃዎች፣ ከ92 እስከ 93 ዓመተ ምህረት በኦሮሚያ ብሔራዊ ክልላዊ መንግስት የፍትህ ቢሮ ኃላፊነት፣ ከ94 እስከ 2005 ዓመተ ምህረት መጨረሻ ድረስ የፌዴራል ፖሊስ ኮሚሽነር ጀነራልነት፣ ከ2005 ሐምሌ እስከ ዛሬ ድረስ የትራንስፖርት ሚኒስትር በመሆን እያገለገሉ ያሉ ናቸው።
በጠቅላይ ሚኒስትሩ ይፋ የተደረገው ካቢኔ አንዳንዶቹ ልክ እንደ ዶክተር ወርቅነህ ገበየሁ ሁሉ ከአንድ የሚኒስትርነት ቦታ ወደ ሌላ የተሸጋሸጉበት፣ ሌሎች ደግሞ ቢያንስ በያዙት ኃላፊነት ያልቀጠሉበት መሆኑ ይታያል። ከሚኒስትርነት ውጭ በሆነ ሌላ ኃላፊነት ስላለመመደባቸው እርግጠኛ መሆን ባይቻልም በዶክተር ወርቅነህ ገበየሁ የተተኩት ዶክተር ቴዎድሮስ አድሃኖም ከእነዚህ አንዱ ናቸው። በቅርቡ ከኦህዴድ ምክትል ሊቀመንበርነት የተነሱት የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስትር ወይዘሮ አስቴር ማሞም በአዲሱ ምደባ አልተካተቱም። በምትካቸው የተሾሙትም የፖሊሲ ጥናትና ምርምር ማዕከል ሚኒስትር ዴታ የነበሩት አቶ ታገሰ ጫፎ ናቸው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር የነበሩት አቶ ጌታቸው ረዳም በአዲሱ ካቢኔ ካልተካተቱት መካከል ይጠቀሳሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት የድህረ ምረቃ ፕሮግራም አስተባባሪ እንደዚሁም የኢትዮጵያ ብሮድካስቲንግ ኮርፖሬሽንና የኦሮሚያ ሬዲዮና ቴሌቪዥን ድርጅት የቦርድ አባል የሆኑት ዶክተር ነገሬ ሌንጮ ናቸው በምትካቸው የተሾሙት። የጤና ጥበቃ ሚኒስትር በነበሩት ዶክተር ከሰተ ብርሃን አድማሱ ቦታ የተሾሙት ደግሞ የአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ኃላፊ የሆኑት የማህፀንና የጽንስ ስፔሻሊስቱ ፕሮፌሰር ይፍሩ ብርሃን ናቸው። ፕሮፌሰር ይፍሩ ከሰባ በላይ የምርምር ጽሁፎችን በግልና በቡድን በተለያዩ ጆርናሎች ያሳተሙ ምሁር መሆናቸውን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጠቅሰዋል። ልክ እንደ ፕሮፌሰር ይፍሩ ሁሉ በተለያዩ ከፍተኛ የትምህርት ተቋማት የሚሰሩ ሌሎች ምሁራንም በካቢኔው ተካተዋል። እናም ካቢኔው ኢህአዴግ ፊቱን ወደ ከፍተኛ ትምህርትና ሌሎች የምርምር ተቋማት ጭምር ማዞሩ የታየበት ነው። ካቢኔው የተዋቀረው ብቃትን፣ ውጤታማነትንና የህዝብ ወገንተኛነትን ከግምት በማስገባት መሆኑን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለፓርላማው አብራርተዋል።
አሁን በስራ ላይ ካሉት የካቢኔ ሚኒስትሮች የተወሰኑት ባስመዘገቡት ውጤት ተመዝነው በቦታቸው እንዲቀጥሉ፣ የተወሰኑት እንዲሸጋሸጉና በአብዛኛው ደግሞ አዳዲስ የካቢኔ ሚኒስትር አባላት እንዲካተቱ በማድረግ ለተከበረው ምክር ቤት እንዲያጸድቅልኝ ይዤ ቀርቤያለሁኝ። የካቢኔ ሚኒስትሮቹ ዋናው መመዘኛም ውጤታማነትና ለህዝቡ ቅንና ቀልጣፋ አገልግሎት መስጠትን ያተኮረ ሆኖ በቀጣይነትም በውጤት እየተመዘኑ ማስተካከያዎች የሚደረጉም ይሆናል። በአዲስ መልክ የማቀርባቸው የካቢኔ ሚኒስትሮችም በአብዛኛው የእድገት ደረጃችን የሚጠይቀው ዝንባሌ፣ እውቀትና ክህሎት ያላቸው ቀድሞ በሰሩባቸው የከፍተኛ ትምህርትና የምርምር ተቋማት እንዲሁም በሙያቸው በተሰማሩበት መስክ ውጤታማ የነበሩ በመልካም ስነ ምግባራቸው በስራ ትጋትና ታታሪነታቸው የሚታወቁትን በማፈላለግ የተፈጸመ ነው።
የካቢኔ ሹምሽር ማድረግ ያስፈለገበትን ምክንያትም ጠቅላይ ሚኒስትሩ ለፓርላማው አባላት አብራርተዋል።
ክቡር የፌዴሪ ፕሬዝዳንት ለሁለቱ ምክር ቤቶች ባደረጉት የአመቱ የመክፈቻ የፖሊሲ ንግግር ካስቀመጧቸው አንኳር ጉዳዮች አንዱ ገዢው ፓርቲ ኢህአዴግና አባል ድርጅቶቹ እንዲሁም መንግስት በጥልቀት የመታደስ እንቅስቃሴ መጀመራቸውን አብስረው የዚህ ውጤት ከሆኑት ጉዳዮች አንዱና የመንግስት ስልጣንን ለግል ኑሮ ማመቻቻ ሳይሆን ለህብረተሰባዊ ለውጥ መሳሪያ አድርጎ ለመጠቀም አደረጃጀቱንና የአመራር ጥራት በየጊዜው እየፈተሹና አስፈላጊውን ማስተካከያ እያደረጉ መሄድ ተገቢ መሆኑን ነው።
በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ጉዳዮች ማስተባበሪያ ማዕከል መቋቋሙንም አቶ ኃይለማርያም ደሳለኝ በዛሬው የፓርላማ ስብሰባ ላይ ይፋ አድርገዋል። ይህንኑ ማዕከል እንዲመሩ የተሾሙት ደግሞ በአዲሱ ካቢኔ ያልተካተቱ ሚኒስትሮች ናቸው። በዚህ መሰረት የትምህርት ሚኒስትር የነበሩት አቶ ሽፈራው ሽጉጤ በሚኒስትር ማዕረግ የዚህ ማዕከል ዋና አስተባባሪ፣ የገንዘብና ኢኮኖሚ ትብብር ሚኒስትር የነበሩት አቶ አብዱላዚዝ አህመድ በሚኒስትር ማዕረግ የዚሁ ማዕከል የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳዮች አስተባባሪ፣ የእርሻና ተፈጥሮ ሀብት ሚኒስትር የነበሩት አቶ ተፈራ ደርበው በሚኒስትር ማዕረግ የዚሁ ማዕከል የገጠር ዘርፍ አስተባባሪ ሆነው ተሹመዋል። ከዚህም በተጨማሪ ወይዘሮ ፈትለወርቅ ገብረ እግዚአብሔር በተመሳሳይ በሚኒስትር ማዕረግ የከተማ ዘርፍ አስተባባሪ በመሆን እንዲያገለግሉ ተሹመዋል። ዛሬ ሹምሽር የተካሄደበት የጠቅላይ ሚኒስትር ኃይለማርያም ደሳለኝ ካቢኔ የ2007ቱን ምርጫ ተከትሎ የተቋቋመና አንድ ዓመት ብቻ በስራ ላይ የቆየ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። በኢህአዴግና አጋሩ ተቃዋሚ ፓርቲዎች ባሏቸው መካከል በሚካሄድ ድርድር የሚደረስባቸው ድምዳሜዎች ህገ መንግስታዊ ድንጋጌዎችን ማሻሻል ቢያስፈልግ እንኳን ያን ለማድረግ ቁርጠኝነት እንዳለው ጠቅላይ ሚኒስትሩ አቶ ኃይለ ማርያም ለፓርላማ አስታውቀዋል። ዲሞክራሲያዊ ምህዳሩን ለማስፋት የህዝብ ከፍተኛ ተሳትፎ መድረኮችን ማበረታታት ከመንግስት እንደሚጠበቅም ተናግረዋል። በአስቸኳይ ጊዜ አዋጁ የተጣሉ አንዳንድ ማዕቀቦች በቅርቡ ሊነሱ እንደሚችሉም ነው የጠቆሙት። መለስካቸው ነው ይህንን የዘገበልን ከአዲስ አበባ።
የኢትዮጵያው ፓርላማ ዛሬ ከቀትር በኋላ ባካሄደው ሁለተኛው የጉባኤ ክፍል ላይ ከፓርላማው አባላት መካከል አንዳንዶቹ የሀገሪቱ ፕሬዚዳንት ቀደም ሲል ለህዝብ ተወካዮችና ለፌዴሬሽን ምክር ቤቶች የጋራ መደበኛ ስብሰባ ባደረጉት የፖሊሲ ንግግር ላይ ተመስርተው ላቀረቧቸው ጥያቄዎች ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምላሽ ሰጥተዋል። ከጥያቄዎቹ መካከልም የህዝብ ምክር ቤቶች የተለያዩ ድምፆች የሚሰሙባቸውና የሚፎካከሩባቸው መድረኮች እንዲሆኑ የምርጫ ህጉን እስከ ማሻሻል ድረስ ማስተካከያ እንደሚደረግ የሚገልጸውን የፕሬዚዳንቱን ንግግር በመጥቀስ ያለፉትን ምርጫዎች ዴሞክራሲያዊነት ጠይቀዋል። ይህን ለውጥ ለማድረግ ያስፈልገበትን ዋነኛ ምክንያት ምን እንደሆነ፣ የአብላጫ ድምፅና የተመጣጣኝ የውክልና ድምፅ ስርዓቶችን ያጣመረ የምርጫ ስርዓት ምን ማለት እንደሆነ ዝርዝር ጥያቄዎች አቅርበዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመልሳቸው ያተኮሩት እስከ ዛሬ የተካሄዱት ምርጫዎች ዴሞክራሲያዊነታቸውን በማረጋገጥ ሲሆን ይህ የገዢው ፓርቲ ወይም የሌላ ወገን ጥፋት እንዳልሆነ ለማስረዳት ሞክረዋል። ይሁንና አገሪቱ የምትከተለው የአብላጫ ድምፅ ስርዓት ከነባራዊ ሁኔታ ጋር እንደማይጣጣም አመልክተው የሁለቱ የምርጫ ስርዓቶችን ያዳቀለ ስርዓት መፍጠር እንደሚያስፈልግ በጥናት መረጋገጡን አውስተዋል። ይሁንና ይህ በኢህአዴግ ብቻ ሊወሰን እንደማይችል ገልጸው በዚህ ጉዳይ ላይ ያገባኛል የሚሉ ኃይሎችን በማሰባሰብ ከሚመለከታቸው ህጋዊ ተቃዋሚ የፖለቲካ ፓርቲዎች ጋር በመደራደር እንደሚወሰን ገልጸዋል። ኢህአዴግ ለዚህ ቁርጠኝነት እንዳለውም ተናግረዋል።
በዚህ ድርድር ላይ የሚደረስበት ድምዳሜ ላይ ተመስርተን ማስተካከያ ማድረግ ያለብን ህጎችም ሆነ አስፈላጊ ሆኖ ከተገኘና ይሄ ድርድር የሚደርስበት ውጤት ህገ መንግስታችንን ማሻሻል አስፈላጊ ሆኖ ከተገኘም ይህንኑ ማሻሻያ ያለማቅማማት በመውሰድ የዴሞክራሲ ምህዳሩን የማስፋትና ህዝባችን ውክልናው እኛ ራሳችን ታግለን ያመጣንለት የዴሞክራሲ ጉዳይ እንደመሆኑ መጠን ለዚህ ባለን ጽኑ እምነትና እንደዚሁም ደግሞ ቁርጠኝነት ላይ ተመስርተን የምናካሂደው ጉዳይ ይሆናል። ስለዚህ ይሄ አንዱ የመደራደሪያ ጉዳይ ተደርጎ መወሰድ ያለበት ይሆናል።
ጠቅላይ ሚኒስትሩ የሀገሪቱን የፖለቲካ ምህዳር በማስፋት ረገድም ያሉት ዘወትር የሚሰማ አይነት አይደለም። ባለፉት ሳምንታት በጽህፈት ቤታቸው ያጋጠማቸውን የመረጃ ፍሰትም ለምክር ቤቱ አካፍለዋል። በእርሳቸው ቃል መሰረት እጅግ ብዙ በሀገሪቱ ምሁራን የተጻፉ ደብዳቤዎች ደርሰዋል። የደብዳቤዎቹ ይዘትም ባጭሩ በሀገራቸው ዘርፈ ብዙ የእድገትና የልማት አቅጣጫዎች የመሳተፍ ጥያቄዎች እንደሆኑ ጠቅላይ ሚኒስትሩ ጠቁመው ይህን ብለው ነበረ።
ህዝቡ ከፖለቲካ ፓርቲዎችም ውጭ በተለያዩ የሙያ ማህበራት፣ የምሁራን አደረጃጀቶች፣ የጾታ አደረጃጀቶች በተለያየ መንገድ መሳተፍ የሚፈልግበት ደረጃ ላይ እንገኛለን። ስለዚህ ይሄንን የበለጠ ማስፋት፣ የተደራጀ እንቅስቃሴ እንዲሆን የማድረግ ጉዳይ ከመንግስት የሚጠበቅ ይሆናል። እናም በጥልቀት የመታደስ እንቅስቃሴያችንን ስንጀምር በዚህ ዙሪያ በተለይም በጸረ ዴሞክራሲያዊ አያያዞች ጋራ ተያይዞ ያሉ ተግዳሮቶቻችንን ሳናቅማማ ማስተካከል የሚገባን ይሆናል።
ከፓርላማ አባላቱ መካከል አንዳንዶቹ በሀገሪቱ የተከሰቱ ሁከቶችና ግጭቶች ያሏቸውን ኩነቶች በማባባስና የተጀመሩ ትላልቅ ፕሮጀክት ግንባታ ለማደናቀፍ የውጭ ኃይሎችና ጽንፈኛ ዲያስፖራዎች ብለው የጠሯቸው አካላት በተለይ በግብፅ ውስጥ ያካሄዳሉ ያሏቸውን አፍራሽ እንቅስቃሴዎች በመጠቆም በዲፕሎማሲው መስክ ምን እርምጃ እየተወሰደ እንደሆነ ጠይቀዋል። ጠቅላይ ሚኒስትር ኃይለማርያም መንግስት የእነዚህን ኃይሎች ተግባር ለማስቆም ተገቢውን እርምጃ እየወሰደ መሆኑን ገልጸው ትኩረቱ ግን በሀገር ውስጥ መሆን እንዳለበት ነበር አጥብቀው የተናገሩት።
እኛ ዋናው ትኩረታችን አገር ውስጥ ያሉ ችግሮችን በመፍታት ዙሪያ ላይ ማተኮር እንዳለብን፣ ዋናው ስራችንም መሆን ያለበት ይሄው እንደሆነ የተሰማራ ነው። ህዝቡን ለማገልገል፣ ለህዝቡ ልማት፣ ዴሞክራሲና ሰላም እንዲሰፍን ለማድረግ ቆርጠን ተነስተን እየታገልን ያለን እንደመሆናችን መጠን ይሄ በዚህ ዙሪያ የሚታዩ ጉድለቶችን ለመቅረፍ መንቀሳቀስ ነው ዋና ስራችን መሆን ያለበት። እነዚህ አካላት በተለመደው መንገድ የኢፌዴሪ መንግስት እኩይ ተግባራቸውን ለመቀነስ በሂደትም ለማጥፋት የሚሰራ ይሆናል። እነዚህ የተጠቀሙት ተቀጣጣይ መሳሪያ ወይም ተቀጣጣይ የሆነ ነገር በአገራችን ውስጥ ስላለ ብቻ ነው።
አሁን በመላ ሀገሪቱ የታወጀውን የአስቸኳይ ጊዜ አዋጅ ውጤት የጠየቀ ሀሳብም በፓርላማው አባላት ተነስቶ ነበረ። ጠቅላይ ሚኒስትሩ አዋጁ ከታወጀበት ከ22 ቀናት ወዲህ ከሁከት ጋር በተያያዘ የሰው ህይወት አለመጥፋቱ፣ በግል የልማት ተቋማት ላይ ይደርስ የነበረው ውድመት መቆሙንና በመንግስት መሠረተ ልማት አውታሮች ላይ ሲፈጸም እንደነበረ የገለጹት ውድመት መቆሙን የአዋጁ መልካም ውጤት እንደሆነ አስረድተዋል። ስለሆነም አንዳንድ ማዕቀቦች በቅርቡ እንደሚነሱ ፍንጭ ሰጥተዋል።
በዚህ መሰረት ለምሳሌ አሁን በደረስንበት ደረጃ የዲፕሎማቲክ ኮሚኒቲ አባላት 40 ኪሎ ሜትር ከዛ ውጪ ሲወጡ ፈቃድ አስፈቅዶ እንዲወጡ የሚደነግግ እገዳ አለ። አሁን በምናይበት ጊዜ ቱሪስቶችም ሆነ የውጭ ዜጎች በሀገራችን ያላንዳች ችግር መንቀሳቀስ የሚችሉበት ደረጃ ላይ አድርሰናል የሚል እምነት አለ። ስለዚህ ይሄ እገዳ በቅርቡ መነሳት አለበት ብለን እናምናለን። በተመሳሳይ መንገድ እንደዚሁ እየተሻሻሉ የሚሄዱ መመሪያዎች ይኖራሉ ማለት ነው።
ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከቀረቡት ጥያቄዎች መካከል በአንዳንድ ሀገሮች በሚገኙ የኢትዮጵያ ኤምባሲዎች በትውልደ ኢትዮጵያውያን ወይንም በጽንፈኛ ኢትዮጵያውያን ስደተኞች ባሏቸው ኃይሎች መደፈራቸውንና መንግሥት የወሰደውን እርምጃ እንዲያስረዱ ነበረ። በዩናይትድ ስቴትስ፣ በዩናይትድ ኪንግደም እንዲሁም በስዊድን በሚገኙ ኤምባሲዎች የተባሉ ድፍረቶች መፈጸማቸውን ያስታወቁት ጠቅላይ ሚኒስትር ኃይለ ማርያም የተወሰደውን እርምጃ ለምክር ቤቱ አስታውቀዋል።
አገራቱ ግን እኛ እዚህ እንደምንጠብቃቸው አውቀው የእኛም ኤምባሲዎች በአገሮቻቸው እንዲጠበቁ የማድረግ ግዴታ እንዳለባቸው ነግረናቸዋል። ይሄንን ማድረግ ባይችሉ ግን እኛም እዚህ ኤምባሲዎቻቸውን ለመጠበቅ የምንቸገር መሆናችንን ገልጸንላቸዋል። ስለዚህ ይሄ ጉዳይ ትልቅ ትኩረት ሊሰጠው ይገባል የሚል አስተያየት አቅርበናል። እርግጠኛ ነኝ እነዚህ አገሮች ኃላፊነት ወስደው ይሄን ነገር በሕጋቸው መሰረት ኤምባሲዎቻችን እንዲጠበቁ ያደርጋሉ የሚል እምነት አለኝ።
ጠቅላይ ሚኒስትሩ ስለ ሀገሪቱ ልማት እንዲሁም በኢትዮጵያ ስለሚገኙ ስደተኞች አያያዝ፣ ስለ ሕገወጥ የጦር መሳሪያ ዝውውር እንዲሁም በሌሎች ጥያቄዎች ላይ ማብራሪያ ሰጥተው በፕሬዚዳንቱ የፖሊሲ ንግግር የመንግሥትን አቋም በማዳመጥ ፓርላማው በሙሉ ድምፅ አጽድቆታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። አድማጮች፣ በሹምሽሩ ዙሪያ ጽዮን ግርማ የተለያዩ ሰዎችን አነጋግራ ተከታዩን ዘግባለች።
ጠቅላይ ሚኒስትሩ ያዋቀሩትን የካቢኔ አባላትና አዲስ ሹመት በተመለከተ ወደ ተለያዩ ሰዎች በተለይም የኢትዮጵያን ወቅታዊ የፖለቲካ ሁኔታ ወደሚከታተሉና የፖለቲካ ድርጅት የሚመሩ ሰዎች ጋር ደውለናል። አብዛኞቹ ስልክ ባለመነሳቱ ያላገኘናቸው ሲሆን ለዛሬ ተሳክቶልን ካገኘናቸው ውስጥ የጥቂቶቹን አስተያየት አካተናል። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩትና በኢትዮጵያ ፖለቲካዊ ጉዳዮች ላይ አስተያየት በመስጠት የሚታወቁት ዶክተር ዳኛቸው አሰፋን በአዲሱ የካቢኔ አወቃቀር ላይ አስተያየታቸውን እንዲሰጡኝ ጠይቄያቸው ነበር።
ለእኔ መቼስ ለውጥ አላየሁም። ምሁር የተባሉትም እነኚህ ዶክተሮቹ ፕሮፌሰሮቹም አስቀድሞም በኢህአደግ በተለያየ ዘርፍ ሲሰሩ የነበሩ ናቸው። ተምረዋል ተብሎ ሲቪል ሰርቪስ ሰዎች ናቸው። ከዛ ደግሞ ያው በያዙት ቢሮ በውጭ በርቀትም ሆነ በምንም ሄደውም ወዲያም ወዲህም ብለው ብቻ ዶክተሮች ምናምን ተብሏል። እነኚህ በሙሉ የኢህአደግ ሰዎች ናቸው። በክህሎት በችሎታ የኢንታይትልመንት ጉዳይ አይደለም ሲባል ነበር። አልሆነም። የብሔር አስተዋጽኦ ነው የታየው። በብሔር አስተላለፍ የተካሄደ ምርጫ ነው። ዩኒቨርሲቲ ዶክተር ሂሩት ናት እና አንድ ሁለት ሶስት መሪ የነበሩ ናቸው። ከእሷ በቀር ሁሉም በተለያየ ደረጃ በተለያየ መስክ በኢህአዴግ ቢሮ ውስጥ ሲሰሩ የነበሩ ሰዎች ናቸው ተመልሰው የመጡት። አሁን የተባረሩም አሉ እኮ ተወንጅለው የተባረሩም እንደገና ተካተዋል። ምንም እኔ አልገባኝም። እኛ ሁሉም ሰው ጓግቶ ነበር። እኔ እንኳን የራሴ አመለካከት ነበረኝ፣ ጓደኞችም የራሳቸው ነበራቸው። ግን እኔ ምልሽ መሰለኝ ሲሆን በቃ ሁለት መስፈርት ነው የተያዘው። አንድ የራሳቸውን ሰዎች ከተቱ፣ ወደ ላይ ኤሌቬት አደረጉ እነኛ። ሁለተኛ በብሔር አስተዋጽኦ ነው የሄዱት። እሱን ትንሽ ጥያቄ ውስጥ እናስገባለን ብለው ነበር፣ አላደረጉም። እሱ ሁሉም በዘር በጥንቃቄ በብሔር ነው የተሰራው። ስንት ኦሮሞ እንደሚገባ፣ ሁለተኛ ስንት እንደሚገባ፣ ሶስተኛ እንደ ስለዚህ ምንም ለውጥ የለውም አስፋራ እኔን እስከሚመለከት።
እንዲሁም የኦሮሞ ፌዴራሊስት ምክትል ሊቀመንበር አቶ ሙላቱ ገመቹን ስለ ሹምሽሩ ጠይቄያቸው ነበር።
በአጠቃላይ የኢትዮጵያ ሕዝብ አሁን የሚፈልገው የወንበር ለውጥ አይደለም። ሊመጣ የሚችለው የፖሊሲ ለውጦች ሲኖሩ ነው። የፖሊሲ ለውጦች ደግሞ ፓርቲው ራሱ ኢህአዴግ የፖሊሲ ለውጥ ህዝብ በሚፈልገው በሚጠይቀው የህዝብን ጥያቄ በሚመልስ አይነት ካልሆነ በስተቀር የሰዎችን ሹምሽር ማድረግ ውጤት የለውም። የተሻሩ ሰዎች ላይ ቂም የለንም። ያጠፉት ነገር በግለሰብ ያደረጉት ነገርም የለም። ስለዚህ ኢህአዴግ አሁን በአሁኑ ጊዜ የሚያደርጋቸው የሹምሽሮች ለኢትዮጵያ ህዝብ ጠቀሜታ አያመጣም። ሊመጣ የሚችለው ህዝብ የሚጠይቃቸውን የህዝብን ጥያቄ በአግባቡ ሲመልሱ ብቻ ነው እንጂ አሁን እከሌ በሚስተር ኤክስ እዚህ ላይ ነበረ፣ ሚስተር ዋይ መጥቶ ቢመጣ ይለውጠዋል ማለት አይደለም። እነዚህም የሚመጡት ኢህአዴግ በነደፈው ፖሊሲ ላይ ተመስርቶ የሚሰሩ ናቸው። የኢህአዴግ ፖሊሲ ደግሞ ለ25 ዓመት ሙሉ ተሞክሮ ምንም ለውጥ ያመጣ አይደለም። ህዝብ በዚህ ላይ በከፍተኛ ደረጃ ቅሬታ ያለው ስለሆነ እኔ ይሄ የሹም ሽሩ ለውጥ ያመጣል፣ ከእንግዲህ ወዲህ ኢህአዴግን ያሻሽለዋል፣ የሄዱ ሰዎች ጎድተዋል፣ እነዚህ የሚመጡት ደግሞ ይጠቅማሉ የሚል ግምት የለኝም።
አቶ ሙላቱ አያይዘው የግለሰቡ ችሎታ የቱንም ያህል ከፍተኛ ቢሆን ስርዓቱ እስካልተቀየረ ድረስ የሚመጣ ለውጥ የለም ብለዋል። ሌላው በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው የኢትዮጵያን ጉዳይ በቅርበት እንደሚከታተል እንደ አንድ ምሁር በአዲሱ ካቢኔ አወቃቀር ላይ ያላቸውን አስተያየት ጠይቂያቸው ነበር።
ሶስት ነገሮች ናቸው ካቢኔ ሳብ። አንደኛ ምንድን ነው? አዲስ የተሾሙ ሰዎች ሙያ ብቃታቸው እና በትምህርት ደረጃቸው ነው የተሾሙት እንጂ በፓርቲ አባልነት እና ሹመኝነት አይደለም ይባልም። እናቃቸው በስምም ልንጠቅሳቸው የምንችላቸው ሰዎች በውጭ ጉዳይ ሚኒስትርነት፣ በመንግስት ቃል አቀባይነት የተሾሙ ሰዎች፣ ለምሳሌ የኦሮሞ ዴሞክራሲያዊ ድርጅት አባል የሆኑ ተመራጭ የነበሩ ሰዎች ናቸው እና አብዛኞቹ በፓርላማ እንኳን ተመራጭ ባይሆኑ መደበኛ የሆኑ የኢህአዴግ ፓርቲ አባላት ናቸው። ስለዚህ ከጠቅላይ ሚኒስትሩ ንግግር አንድ እንደው ለህዝብ በትክክል ያልተገለጸ ነገር ቢኖር እነዚህ ሰዎች በሙያ ብቃት ብቻ የተመደቡ ቴክኖክራቶች ብቻ ሳይሆን የፓርቲ አባላት እና ባለስልጣናት መሆናቸው ነው። ሁለተኛ እንደው የካቢኔ ሹመቱና ምደባው የኦሮሞን ህዝብ ጥያቄ፣ የአማራም ህዝብ ጥያቄ የመልካም አስተዳደር ችግር ብቻ እንደሆነ ከማሰብ የሚመጣ ነው። ችግሩ ሙስና ነው፣ ችግሩ የሙያ ጦት ነው። ስለዚህ ሙያቸው ብቁ የሆኑና የማይሰርቁ ሰዎችን በመሾም ነገሩን እፈታዋለሁ ነው መንግስት እያለ ያለው። ችግሩ ፖለቲካዊ መፍትሄ የሚጠይቅ የዲሞክራሲ ምህዳሩን የማስፋት፣ ተቃዋሚዎችን የማዳመጥ፣ ለህዝቡ ነጻነቱን የማረጋገጥ ጥያቄ እንጂ በቀለን አንስቶ አለሙን በመሾም የሚፈታ ጥያቄ አይደለም እና ከዚህ ሹመት የገባኝ ነገር ኢህአዴግ ከቀድሞ አካሄዱ በምንም ሁኔታ ሊቀየር ራሱን ሊለውጥ እንዳልፈለገ ነው። አሁን
የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ እና የኦሮሞን ተቃውሞ በኢንተርኔት ከሚያራምዱት አንዱ የሆነው ጃዋር መሐመድ ስለ አዲሱ ካቢኔ መዋቀርና በሹመት ውስጥ ስለተደረገው የኦሮሞ ብሔረሰብ ተዋጽኦ ጠይቄው ነበር።
እንግዲህ መንግስታት ሊወርቁ ሲንገዳገዱ ለመትረፍና መልሰው ለመቆም ሲሉ ሁሌ ምን የሚያደርጉት የሹምሽር በማድረግ ለመቆየት የሚያደርጉት ሙከራ ነው። ይሄ በኢትዮጵያ ውስጥ በኃይለስላሴ ሊወርቅ አካባቢ እንዲሁም ደግሞ በመንግስቱ ኃይለማርያም ጊዜ የታየ ነው። በተለያዩ የአፍሪካ ሀገሮች፣ በቅርቡ ደግሞ በአረብ ሀገሮች ያየነው ነገር ነው። ግን ለውጥ ነው ማለት አይቻልም። ምንም ለውጥ የለም። እዛ ውስጥ ያሉት ኦሮሞ ተብለው የቀረቡት ዶክተር ወርቅነህ ገበየሁ ገብረኪዳን ኦሮሞ አይደለም፣ የትግራይ ተወላጅ ነው፣ ኦሮሚያ ውስጥ ያደገ ነው። ሌሎቹም በዛ ውስጥ ገቡ የተባሉት የዚህን ያህል በኦሮሞ ውስጥም ሆኖ ወይም በሆዴድ ውስጥ ተሰሚነት ያላቸው ግለሰቦች አይደለም። ወርቅነህን በኦሮሞ ውስጥ ሆነ በኢትዮጵያ በከፍተኛ ደረጃ የሚወደደውን በቀለ ገርባን እንኳን አምተው ቢሾሙት በአሁኑ ወቅት በህዝቡ ውስጥ ያለውን ቁጣ ለማብረድ እና ለውጥ ለማምጣት ስርዓቱን ለማትረፍ የሚረዳ አይመስለኝም። የህዝቡ ጥያቄ የካቢኔ ለውጥ ሳይሆን የመንግስት ለውጥ ነው። አዲስ መንግስት ኮንትራት ከህዝቡ ጋር መፈራረም የሚያስፈልገው እና በህዝብ የተመረጠ መንግስት እንዲመሰረት ነው የህዝቡ እየጠየቀ ያለው። በአንድ ፓርቲ ሙሉ በሙሉ 100% በቁጥጥር ስር ያለ ፓርላማ የኢህአዴግ አባሎች የሆኑትን ሰዎች ከዩኒቨርሲቲ ያመጣቸው እና ስለሾማቸው ለውጥ ያመጣል አይደለም። በነገራችን ላይ ከዩኒቨርሲቲ መጡ የሚባሉ ለምሳሌ ከወለጋ ዩኒቨርሲቲ ፕሬዚደንት የመጣውን ሰው የምትወስዱ ዶክተር ፍቃዱ ብዙ ተማሪ ያስገደለ፣ ተማሪዎችን ሲያስጨፈጭፍ የነበረ በዩኒቨርሲቲው ማህበረሰብ እና በነቀምቴ ህዝብ ከፍተኛ ቁጣ ከዛ ተነቅሎ የመጣ ሰው ነው። ስለዚህ እነዚህ ሰዎች ወደዚህ መምጣት አንደኛ ኢንዲፔንደንት ነጻ ናቸው ማለት ውሸት ነው። እነዚህ የታወቁ የኦህዴድ ወይም ኢህአዴግ አባላት የነበሩ አንድም ሰው ከፓርቲው ጋር ንክኪ የሌለው የፓርቲው አባል የሌለ ያልሆነ ሰው ወደዚህ ውስጥ አልገባም።
የአረና ትግራይ ፕሬዚዳንት አቶ ገብሩ አስራት ፓርቲያቸው ያለውን አቋም የሚያስቀይር ሹምሽር እንዳልተካሄደ ይናገራሉ። ሰዎችን መቀያየር ከእንግዲህ ለኢትዮጵያ ችግር የሚያመጣው ለውጥ የለም ብለዋል።
የኢህአዴግ መንግስት በራሱ መንገድ የሚያደርገው ማስተካከል ሊሆን ይችላል። እኛ ግን ይህ አይደለም ዋና ጥያቄ። የእኛም የፓርቲያችን ጥያቄ ይሁን የህዝቡም ጥያቄ ይህ አይመስለኝም። የፓርቲ እንደገና ማዋቀር የሽሞት የሰዎች ድልድል ሳይሆን መሰረታዊ የሆነ ለውጥ ነው እየጠየቅን ያለ ነው። መሰረት ለውጥ ስል እንግዲህ በሀገሪቱ ዲሞክራሲ እንዲኖር፣ ነጻነት እንዲኖር፣ ፍትህ እንዲኖር እና በሀገሪቱ ህገ መንግስቱ መሰረት አድርጎ ቢያንስ ባለው ህገ መንግስት መሰረት ተደርጎ የዜጎች ነጻነት እንዲጠበቅ፣ መብት እንዲጠበቅ፣ መሰረታዊ የሆኑ መብቶቹ እንዲጠበቁ ነው የእኛ ፍላጎት። እዚህ ላይ ተመስርቶ ነጻ ምርጫ፣ ፍትሐዊ ምርጫ ሲካሄድ እንግዲህ ያኔ ህዝቡ የመረጣቸው ወገኖች መንግስትን ያዋቅራሉ። ይሄ ግን የአንድ ፓርቲ ጉዳይ ስለሆነ ራሱ በመሰለው መንገድ ቢያደራጅም ለውጥ አያመጣም። የህዝቡ ጥያቄም እሱ አይደለም ያለው። ህዝቡን የሚወክሉ በፓርላማውም በስራ አስፈጻሚውም በህዝቡ አመኔታና ድጋፍ ያገኙ ፓርቲዎችም የሚሳተፉበትና በነጻና ፍትሐዊ መንገድ የተመረጠ ህዝቡ ይሁንታ የሰጠው መንግስትና ካቢኔ እንዲኖር ነው ፍላጎትና ይሄ የሀገሪቱን ህዝብ ጥያቄ ጭራሽ የማይመለስ ጉዳይ ነው ነው።
ይህንን ጉዳይ በተመለከተ ሌሎች አስተያየት ሰጪዎች የተካተቱበት ዝርዝር ይዤ በነገው ምሽት ለመመለስ ሞክራለሁ። ለአሜሪካ ድምጽ ሬዲዮ ጽዮን ግርማ ዋሽንግተን ዲሲ።
ሰፋ ብሎ የቀረበው የዕለቱ አብይ ርዕስ ነበረ። የመጀመሪያው ክፍል በኢትዮጵያ ዛሬ ስለተካሄደው ሹምሽር፣ ከዚያም ደግሞ የተለያዩ የፖለቲካ ሰዎች የኢትዮጵያን ጉዳይ የሚከታተሉ ባለሙያዎች የሰጡትን አስተያየት ነበረ። የመጽሔቱ ትንታኔ ይቀጥላል። የዩናይትድ ስቴትስ የፍርድ ሚኒስቴር የሂለሪ ክሊንተን ኢሜይል በተባለው ላይ የሚደረገውን የፌዴራላዊ ቢሮ ምርመራ በተቻለ ፍጥነት እንዲካሄድ ለማድረግ እየሰራ መሆኑን አስታውቋል። ዘጋቢያችን ሪቻርድ ግሪን ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች።
የፌዴራላዊ ቢሮ ምርመራ ዳይሬክተር ጄምስ ኮሚ ሕግ አስከባሪዎች የቀድሞው የምክር ቤት አባል አንቶኒ ዌይነር ኮምፒውተርን ሲመረምሩ የተገኙትን የክሊንተን ኢሜይሎችን እንደሚመረምሩ ባለፈው አርብ ለሀገሪቱ ምክር ቤት አስታውቀዋል። ዌይነር የሂለሪ ክሊንተን ቅርብ ረዳት ዩማ አብዲን ባለቤት ሲሆኑ በአሁኑ ወቅት ወይነርና ባለቤታቸው ተራርቀዋል። ከ15 ዓመት ዕድሜ ልጅ ጋር ስለ ወሲባዊ ግንኙነት የሚገልጹ ኢሜይሎችን ተለዋውጠዋል የሚል ክስ ቀርቦባቸዋል። ወይነርና ባለቤታቸው ታዲያ አንድ ኮምፒውተር ሳይጠቀሙ አልቀሩም። መርማሪዎች ምርመራ ከተደረገበት የክሊንተን ኢሜይል ጋር ግንኙነት ሊኖራቸው የሚችሉ አዲስ ኢሜይሎች አግኝተዋል ሲሉ ኮሚ ተናግረዋል። ፌዴራላዊ ምርመራ ቢሮ በክሊንተን ኢሜይል ላይ ያካሄደውን ምርመራ ባለፈው ሐምሌ ወር ላይ አጠናቋል። የክሊንተን ኦፊሴላዊ ኢሜይል አያያዝ ቸልተኝነት ቢንጸባረቅበትም የተገኘበት ወንጀል የለም ብለዋል የምርመራ ቢሮ ዳይሬክተር። ክሊንተን ታዲያ ትላንት በኦሃዮ ክፍለ ግዛት የምረጡኝ ዘመቻ ያካሄዱ በነበረበት ወቅት ስለ አዲሱ የኢሜይል ምርመራ ተናግረዋል።
በመጀመሪያ ደረጃ የግል የኢሜይል አሰራር መጠቀሜ ላሳሰባችሁ ሁሉ ስጋታችሁን እረዳለሁ። ስህተት ነበር ብያለሁ፣ ጸጸቴንም ገልጫለሁ። አሁን ደግሞ ከሰራተኞቼ የአንዷን ኢሜይል መመርመር ይፈልጋሉ። መልካም ነው፣ መመርመር ይኖርባቸዋል። ባለፈው ዓመት የኔን ኢሜይል መርምረው ምንም አይነት ወንጀል እንዳላገኙበት ሁሉ የአሁን ምርመራም እንደዛ እንደሚሆን እርግጠኛ ነኝ።
ሌላው ለፕሬዝዳንትነት የሚወዳደሩት ሪፑብሊካዊ ዶናልድ ትራምፕ በበኩላቸው የኮሚን ውሳኔ በደስታ እንደተቀበሉት በሚችጋን በሚያደርጉት የምረጡኝ ዘመቻ ወቅት ተናግረዋል።
ይህ ከወተርጌት ወዲህ ያልታየ ትልቅ የፖለቲካ ቅሌት ነው። ክሊንተን ለገጠማቸው የሕግ ችግሮች ሌሎችን ተጠያቂ ለማድረግ ይፈልጋሉ። ይሁንና በራሳቸው ላይ ችግር የፈጠሩት ራሳቸው ስለሆኑ በሌሎች ላይ ሊያሳብቡ አይችሉም።
ኮሚ እስካሁን ባለው ጊዜ አዲስ ምርመራ እንዲካሄድ ምክንያት ስለሆነው ነገር የሰጡት ማብራሪያ የለም። ስለ ጉዳዩ ይፋ ያደረጉት የምርጫው ጊዜ በተቃረበበት ወቅት መሆኑ ራሱ ዲሞክራቶችንና ሪፑብሊካውያንን ግራ አጋብቷል። እስካሁን ባለው ጊዜ በአገር አቀፍ ደረጃ ክሊንተን ዶናልድ ትራምፕን በሶስት ነጥብ እየመሩ ናቸው።
አድማጮች፣ ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አሁን የምሽቱን ዋና ዋና ዜናዎች እናሰማችሁና ወደ ቀጣዩ ወደ ሁለተኛው አጋማሽ እንሻገራለን። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የካቢኔያቸውን ሹምሽር ይፋ አድርገዋል። ሹምሽሩ የተካሄደው ለበርካታ ወራት ከቀጠለውና በተደጋጋሚ ሁከት ከቀላቀሉት ህዝባዊ ተቃውሞዎች ጋር ተያይዞ መንግስቱ አስቸኳይ ጊዜ አዋጅ ማውጣቱን ተከትሎ ነው። የኢትዮጵያ ፓርላማ የ21ዱን አዳዲስ ባለስልጣናት ሹመት በሙሉ ድምፅ ማጽደቁን ጠቅላይ ሚኒስትሩ በዛሬው ዕለት አስታውቀዋል። በችሎታና በቁርጠኝነታቸው እንጂ በፓርቲ ታማኝነታቸው አይደለም አዳዲሶቹ ሚኒስትሮች የተሾሙት ብለዋል ጠቅላይ ሚኒስትሩ።
ኤርትራ አየር ኃይል ንብረት የሆነች አውሮፕላን ሁለት ፓይለቶችን ይዛ ወደ ኢትዮጵያ መግባቷና ኢትዮጵያም ተቀብላ ማሳረፏን የኢትዮጵያ መከላከያ ሚኒስትር ገልጠዋል። ሚኒስትሩ ለጋዜጠኞች እንደተናገሩት ከኤርትራ ከ40 እስከ 50 የሚጠጉ የኤርትራ ወታደሮች በየቀኑ ወደ ኢትዮጵያ ይገባሉ። በዛው ልክ ሲቪሊያንም ይገባሉ። ምናልባት የአሁኑን ለየት የሚያደርገው በሰማይ መምጣቱ ብቻ ነው ብለዋል። የኤርትራ መንግስት በጉዳዩ ላይ አስተያየት ከመስጠት ተቆጥቧል።
የእስልምና መንግስት ነኝ የሚለውን ቡድን ከኢራቋ ሞሱል ከተማ ለማባረር በተያያዘው የጥቃት ዘመቻ ልዩ ኃይሎች በከተማይቱ የሚገኘውን የመንግስት ቴሌቪዥን ጣቢያ ህንጻ መቆጣጠራቸውን አንድ የሀገሪቱ ጀኔራል ተናግረዋል። የኢራቅ ኃይሎች በከተማዋ ዙሪያ አትኩረው ሲያበቁ ማጥቃት ከጀመሩ ወዲህ በሁለት ዓመታት ውስጥ ለመጀመሪያ ጊዜ ነው ከተማዋ መግባት የቻሉት። ሜጀር ጀኔራል ሳሚ አልአሪዲ ወታደሮቻቸው ጎጃሊ የሚባለውን የሞሱል መንደር ከጽንፈኛው ቡድን ተዋጊዎች ጋር ከባድ ውጊያ አካሂደው ዛሬ ማለዳ ከተማይቱ ዱብ ብለውባቸዋል ሲሉ ተናግረዋል። የተባበሩት መንግስታት ድርጅት የሶሪያን መንግስትና የሽምቅ ተዋጊዎቹ ኃይሎች በሰሜናዊ የሀገሪቱ ክፍል አሌፖ ላይ በሚያደርጉት ተግባር በጦርነት ወንጀል ተጠያቂ ልትሆኑ ትችላላችሁ፣ እረፉ ሲሉ አስጠንቅቀዋል።
ይህ ከዋሽንግተን ዲሲ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት የሚተላለፍላችሁ ፕሮግራም ነው።
ወደ ቀዳሚው
የሁለተኛ አጋማሽ ቅንብር ልናልፍ ነው።
የአስቸኳይ ጊዜ አዋጅና የኢትዮጵያ መገናኛ ብዙሃን
ከአስቸኳይ ጊዜ አዋጁ በኋላ የኢትዮጵያ መገናኛ ብዙሃን ሁኔታ ለመዳሰስ የታለመ የጋዜጠኞች ውይይት ሁለተኛ ክፍል ነው ቀጥሎ የሚቀርበው። ባለፈው ዝግጅት የዚህ ሕግ ዓላማ ሙሉ በሙሉ የተጻፈውን ነገር ሁሉ ተግባር ላይ ማዋል አይመስለኝም፣ ዋና ዓላማው የሥነ ልቦና ጫና ማሳደር ነው ይላሉ አንደኛው። መሬት ላይ ያለውን እውነታ መቀበል እንደ ትልቅ ሽንፈት ስለተቆጠረ በኢህአደግ ዘንድ እያወቁ እንዳላወቁ የመሆን ነገር ነው የነበረው። ወደ መፍትሄዎቹ እንኳ መንገድ እንዳንሄድ ከዚህ መሠረታዊ ስህተት ይነሳሉ። ሌላው ደግሞ ተወያዮቹ መስፍን ነጋሽና አርጋው አሽኔ በኢትዮጵያ ለበርካታ ዓመታት በጋዜጠኝነት ሙያ የሰሩ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። አሉላ ካቆመበት ይነሳል።
መስፍን፣ ስጋት አለኝ ብልሃል። ወደ አርጋው ከመሻገሬ በፊት ቀደም ብለህ አንድ ነገር ጠቆም አድርገሃል። ኢህአዴግ ወዴት አቅጣጫ ሊሄድ እንደሚችል በህዝባዊ አመፁ ወቅት ፍንጮች ነበሩ። በቀጥታ ያሁኑም ባይመስልም አቅጣጫውን ግን የጠቆመ ነገር ነበር ወዴት ሊሄድ እንደሚችል ብልሃል። የትኞቹ ናቸው እነኛ ፍንጮች?
አዎ፣ ለምሳሌ ኦሮሚያ ውስጥ የሚካሄደውን እንቅስቃሴ ካየን፣ ያ እንቅስቃሴ መጀመሪያ የተነሳው ግንጪ መሰለኝ ካልተሳሳትኩ የኤሌመንተሪና የሃይስኩል ተማሪዎች ናቸው። እነዚህ ልጆች ህጻናት ናቸው። እውነት ለመናገር የተለየ የፖለቲካ ግብ ኖሯቸው የሚንቀሳቀሱ አይደሉም። ግን የአካባቢያቸው መሬት በግፍ ሲወሰድ እያዩ ተቃውሟቸውን ገለጹ። ለእነዚህ ልጆች የተሰጠው መልስ የመንግስትን የጥያቄ ማስተናገጃ ምንድን ነው የአመለካከት ማዕቀፍ ያሳይሃል። ቁጭ ብሎ ሄዶ ከአካባቢው ሰዎች ጋራ፣ ከሀገር ሽማግሌዎች፣ ከፖለቲካ ተወካዮቻቸው ጋራ እንደ መወያየትና እንደ መፍታት እነዚህን ልጆች እያባረሩ ማሰርና መደብደብ እና መግደል ነው የተያዘው። ከዛ በሁሉም የኦሮሚያ ክልሎች የቀጠለው ያ ነው። ብዙ ሰዎችን ማሰር፣ በአንድ አካባቢ በአንድ ትንሽ መንደር በመቶ የሚቆጠሩ ሰዎችን ማሰር፣ በማህበራዊ ድረገጾች እና የነበረው ቪኦኤም ሌሎችም ሚዲያዎች ሲዘግቡ የነበረው ግድያው፣ እስሩ ሁሉ በጣም የተስፋፋ ነበረ። እሱ የፈጠረው ስጋት በአማራ ክልል እንቅስቃሴዎች ሲጀመሩ እንቅስቃሴዎች ውስጥ ያሉ ሰዎች ኦሮሚያ ካለው የተለየ ስትራቴጂ መከተል እንዳለባቸው አስበው የመጡ ይመስለኛል። ምክንያቱም ዞሮ ዞሮ በሰላማዊ ሰልፍ ዝም ብለን የምንወጣ ከሆነ እንሞክራለን፣ ግን የመንግስት መልስ ምን ሊሆን እንደሚችል መገመት አያዳግተንም ብለው የጀመሩ ይመስለኛል። አማራ ክልል እንቅስቃሴው ከተጀመረ በኋላ እና ብዙ ማሳያዎች አሉ። ኢቨን በኦሮሚያ የነበረው እንቅስቃሴ ከመጀመሩም በፊት የተቃዋሚ ፓርቲዎች ላለፉት 25 ዓመታት እንደዛ መሰቃየት፣ አመራሮቻቸው ይታሰራሉ፣ ይፈታሉ፣ ይታሰራሉ፣ ይፈታሉ፣ ይሰደዳሉ፣ ከስራ ይባረራሉ። ይሄ ሁሉ የኢህአዴግን የተቃውሞ እንቅስቃሴዎችን የሚይዝበትን መንገድ ያሳይሃል። እንዴ አባቱ ከመግረፍና ከመደብደብ ውጪ ምንም ሌላ ልጁን የሚይዝበት መንገድ እንደሌለው የሚያውቅ ልጅ እኮ ራሱን ያዘጋጃል ለዛ ምንም ምርጫ የለውም። አባቱ በውይይት ችግሮችን እንደማይፈታ የሚያቅ ልጅ በሂደት የራሱን መንገዶች ያዳብራል። ወይ ከአባቱ ጋር አንድ ክፍል እንዳይቀመጥ ሁኔታዎችን ሁሉ ያመቻቻል። አባቱ ከተኛ በኋላ ቤት ይገባል። አለበለዚያ ደግሞ ጂም እየሄደ ጡንቻውን ማዳበር አለበት።
ያፈረጥማል።
ምንም ሌላ ምርጫ የለውም። እና አያያዙ ከበፊትም ጀምሮ ግልጽ ነበረ። አሁን ለምሳሌ የአዲስ አበባ ማስተር ፕላን ነበር አንደኛው ጥያቄ። እንግዲህ የኦሮሚያው እንቅስቃሴ ሲጀመር እሱ ወዲያው ማስተር ፕላኑን አንስተናል ተባለ። ግን ኦሮሞ ወገኖቻችን ያንን መልስ አምነው ተቀብለውታል? አላመኑትም እኮ። ምክንያቱም በሬዲዮ ነው የተነገራቸው። መሬት ሲያጡ ቤታቸው በአካል ነው የሚያጡት። መሬት ሊያሳጣቸው የተዘጋጀው አዋጅ ሲነሳ ግን ለነሱ አልተነገራቸውም። እንደማንኛውም ሰው ነው በሚዲያ የሰሙት። መሬታቸውን ሲነጥቋቸው የነበሩት ሰዎች ናቸው፣ ራሳቸው ናቸው። በቃ አዋጁን ትተነዋል ግዴላችሁም ያሏቸው። ለምን ያምኗቸዋል? ለህዝቡ እኮ ክብር ተሰጥቶ ሄዶ በደንብ አልተነገረው።
እርምጃ ተወስዶ እንኳን ከሆነ አመኔታን በሚያሳድር ተቀባይነትን በሚያመጣ መንገድ አይደለም የተያዘው ነው የምትለን?
አይደለም፣ አይደለም። እኔ እንደውም አንዱ በጣም ትልቁ ችግርና አሁን ከዚህ ቁልፍ ካለንበት የፖለቲካ ቀውስ ለመውጣት ኢህአዴግ ያው ኢህአዴግና መንግስት እኛ ሀገር መቼም አንድ ሆነዋል መውሰድ ያለበት ትልቁ እርምጃ የሚመስለኝ የእርስ በርስ መተማመንን ሊፈጥር የሚችል ጅማሬ ነው ማሳየት ያለበት። እሷን የሚያሳይ መተማመንን ሊፈጥር የሚችል እርምጃ እስካልተወሰደ ድረስ 1 ሚሊዮን ጉባኤ ከፌዴራል እስከ ቀበሌ ቢካሄድ ምንም የሚመጣ ለውጥ የለም። ምክንያቱም እየተሰበሰቡ ካድሬዎች የሚሉትን ማዳመጥ ወይም ለተወሰኑ ሰዎች ብሶታቸው እንዲናገሩ መፍቀድ ላለፉት 2 አስርተ ዓመታት ያየው ነው። ሰው ለውጥ አልመጣም ብሎ የሚያምን እና ሪሊ ኢህአዴግ ጉዳዮችን የሚይዝበትን መንገድ ካልቀየረ ምናልባት አሁን ማድረግ ይችላል የምንለውን ነገር ሁሉ ሊያደርግ የማይችልበት ጊዜ ሊመጣ እንደሚችል ይሰማኛል።
ለሚቀርቡ ለተነሱ የህዝብ ጥያቄዎች ተጨባጭና ተግባራዊ የመፍትሄ እርምጃዎች በመውሰድ አመኔታን መፍጠር ሁነኛ መንገድ ነው ብለሃል መስፍን። አርጋው፣ ይሄ ውይይት የሚቀጥል ነው። የመገናኛ ብዙሃንን እናንሳ እንጂ ተዛምደው የሚነሱ ሌሎች ጉዳዮችን መነካካቱ አልቀረም። ቅድም በአዋጁ አንቀጽ የተጠቀሰ ከተከለከሉ ነገሮች ውስጥ የተነሳ ማየትና መስማትን መከልከል ነው የሚለው። ቀደም ብዬ እንዳልኩት ምናልባትም የመጨረሻው ሊከለከል የማይችል ነገር ነው የተከለከለው። ያ ሰው የተፈጥሮ ስሜቶችን ክፍት ከማድረግ ውጪ በቀጥታ ምንም ማድረግ የሌለበትን ነው የተከለከለውና እንዴት ነው መከልከል መፍትሄ ሊሆን የሚችለው? ምን መሆንስ ይችል ነበረ? በበኩልህ የምታክለው ካለ የመጨረሻ እናድርግ።
አዎ፣ ያው መከልከል እንግዲህ በስልጣን ላይ ያለው መንግስት ዋና አባዜ ነው። ብዙ ነገሮች ናቸው የተከለከሉት ባለፉት አመታት እና አሁን ማየትና መስማት እነዚህ የተወሰኑ የተጠቀሱ የመገናኛ ብዙሃን እንደውም አጋጣሚ ሆኖ በስም ከተጠቀሱት የመገናኛ ብዙሃን ውጪ ሌሎችም የሚል ቃል አይቻለሁ።
እነማን እንደሆኑ ያልተነገረ አለ ሌሎችም።
ስለዚህ ማንኛውም ሚዲያ እየተከታተለ ያለ ሰው ወይም ከዌብሳይት ላይ የሆነ ነገር ዳውንሎድ እያደረገ ያለ ሰው ሁሉ እንደው አይቻልም ነው። ይሄ ባለዋቂነትም አለበት እንደው በጣም ብዙ ድፍረት የተቀላቀለበት ነው እና ግራ የገባቸው እንደሆነ የሚያሳይ ነው። ለእኔ የሚቻል አይደለም። እንደውም ለኢሳትና ለኦሮሞ ሚዲያ ኔትወርክ ትልቅ ማስታወቂያም እንደሰሩላቸው ነው። በአገኘው አጋጣሚ ሁሉ እድሉ አለው ተማሙቶ ለመከታተል የሚፈልገው እነዚህን ሚዲያዎች ሁሉ ሊሆን ይችላል። ምክንያቱም የመከልከሉ ውጤት ይሄ ነው የሚሆን። ከዛ ባሻገር ክልከላ ነገሩን የሚያባብስ ነው፣ ወደ አደገኛ መንገድም የሚወስድ ነው። በአንድ በኩል በዚህ ጊዜ ነገሮችን የምታናፈስበት ሀገሪቱ አሁን አደባባይ ወጥተን የምንናገራቸውም የማንናገራቸውም ብዙ ፈተናዎች አሉባት። አሁን በዚህ ሰዓት የመገናኛ ብዙሀን በጣም ወሳኝ ሚና ሊጫወቱ የሚችሉበት አስፈላጊ የሆኑበት የተለያዩ ሀሳቦች ወደ ገበያው ወጥተው እንዲህ የሚደመጡበት የባላንጣህን ሀሳብ በሌላ የተሻለ ሀሳብ ስታሸንፈው ወደ ተሻለ መፍትሄ የሚኬድበት ነው እና ይሄ አልሆነም በኢትዮጵያ እንዳይሆንም ያው የኢህአዴግ ባህሪ አይፈቅድም። ሚዲያን እንደ ጠላት እንግዲህ ከተራው የኢህአዴግ ካድሬ እስከ ከፍተኛው ባለስልጣን ድረስ ሚዲያ የሚባል ኢህአዴግ ከሚቆጣጠራቸውና እንደፈለገ ከሚያደርጋቸው ሚዲያዎች ውጭ ያለ ሚዲያ በሙሉ ጠላት ነው ተብሎ በአይዲዮሎጂካል በፖለቲካ ፕሮግራማቸው ላለፉት በርካታ ዓመታት ሲነገራቸው ስለቆየ ይህንን ትክክል እንደሆነ ሀሳብ አድርገው የሚወስዱበት ደረጃ ድረስ ደርሷል። ስለዚህም ይህን መስማት አይችልም፣ ይህንም መከታተል አይቻልም የሚለው የሚመነጨው ከዛ አስተሳሰባቸው። ግን ይቻላል አይመስለኝም። እንደውም ሀገሪቱን ፈለጠ ወደ ሌላ አዲስ ጨለማ ዘመን ነው የሚወስዳት። በአንደኛው ክፍለ ዘመን ይህን አትስሙ፣ ይህን አታድርጉ እኔ እንደው እንደ ምሳሌ በቀጥታ ላይ ገነኝ ይችላል። የአሜሪካ ዋና አብይ ጠላት የሆነው አሸባሪ ቡድን አልቃይዳ በየወሩ መጽሔት ያሳትማል። የመጽሔቱን ስም አልጠራውም፣ ግን ይሁንና መጽሔቱን ሰዎች እየወሰዱ እንደሚያነቡ ይህንን በማንበባቸው ግን ማንም እንደማይጠይቃቸው አውቃለሁ። እና ይሄ የሚፈቀድበት ዓለም አለ። የአሜሪካ መንግስት ከአልቃይዳ ጋር ወዳጅ ስለሆነ
የታወቀ አሸባሪ ወገን ለጥፋት የሚያሰራጨው ነገር እንኳን የሰዎችን መብት በመገደብ ሳይሆን ሰዎች አውቀው በራሳቸው ምርጫ እንዲተው ወይም እንዲያነቡ ወይም አውቀው ደግሞ ትክክለኛውን ነገር እንዲከተሉ የሚፈቀድበት መሆኑን ነው የምታስታውሰን።
አዎ፣ መንግስት እኮ አገልጋይ ነው። መንግስት እኔም አነበውንም አላነበውንም የሚርጥልኝ አካል አይደለም። መንግስት እዛ የተቀመጠው ተርም አለው። በቃ እንደው ሌላውን ትተን ሀገሪቱ ውስጥ ባለው በህገ መንግስቱ በሌሎች ህጎች እንኳን ባለው መንግስት የተቀመጠበት ተርም አለ። እዛ
የአገልግሎት ዘመን አለ፣
መውጣት የለበትም። ከዛ ደንብና ስርዓት ወጥቶ እኔ የማደርገውን የሰዎች ደግሞ ኢንዲቪጁዋል መብት አለ። ኢትዮጵያ አንዱ ትልቁ ኮንፊውዥን ይሄ በቡድንና በግለሰብ መብት መካከል ያለው የሚዛን መታጣት ነው። እና የግለሰብ መብት የላቀ መብት ነው። እና ያንን እንደው ያለመገንዘብም አለ። መቼስ እንደዚህ የተፍታታ የተቀናጣ ክርክር የምናደርግበት አይደለም። አሁን የግለሰብ የማነበውን አትንኩብኝ የምንልበት ደረጃ አለመድረሳችን እጅግ ያሳዝነኛል። እኔ እሱ ደረጃም አልደረስንም። ኢቭን መጠየቁም እኮ ነው ነውር የሆነው። አሁን ይሄ እኔ መብቴ ነው ብሎ የምንከራከርበት እኳ የለንም፣ አደባባይ ቦታ የለንም። ይሄ ነው ትልቁ ችግር። እና መብት እንደሆነ እንኳን አልታወቀም። ወደ ምንድን ነው ቀጥታ ወንጀል ሲያደርጉት ኧረ ተው ወንጀል ነው ብሎ እንኳን የሚጠየቅበት ቦታ የለም። ያው እንዳሻቸው ኢትዮጵያ ውስጥ ብዙ አይነት አፈናና አምባገነን ስርዓቶች አይተናል። ኢህአዴግ ወደ ላቀ ደረጃ አሸጋግሮታል ይህንን አምባገነን።
መልካም
ሉላ፣ ሁለት ነገሮች ልጨምር እዚህ ላይ። አንደኛው ስለሚያስቅ ነው፣ አንደኛው በጣም ስለሚያሳዝን ነው የምጨምረው። የአስቸኳይ ጊዜ አዋጁ ላይ በዚህ በአስቸኳይ ጊዜ አዋጁ መሰረት በኮማንድ ፖስቱ የሚባለው የተያዙ ሰዎችን የተሃድሶ እርምጃ ወስዶ ሊለቃቸው ይችላል ይላል። እና የተሃድሶ እርምጃ ምንድን ነው? ጠበል ነው? ግርፋት ነው? ቶርቸር ነው? የሚያሳዝን ገጽታም ቢኖረው ግን በጣም ያስቃል። በአዋጅ ነው እንግዲህ ያው። እና አንድ የያዘህ የፖሊስ ወይም የጦር ሰራዊት አካል ገርፎ ሊለቅህ ይችላል። እና ሪፖርት ሲያደርግ ተይዞ ነበር ተሃድሶ ተደርጎለት ተለቋል ብሎ ነው ሪፖርት የሚያደርገው። ምክንያቱም ተሃድሶ እዚህ ውስጥ ትርጉም አልተሰጠው። ይሄንን ልተወው። ሁለተኛው ብዙ ጊዜ የአሜሪካ ድምፅ ሬዲዮ ብዙ ቃላትን ወደ አማርኛ፣ የአማርኛው ፕሮግራም ወደ አማርኛ፣ ሌሎቹም ቋንቋዎች ወደ ራሳቸው ቋንቋዎች ለመተርጎም ጥረት የማድረግ ፖሊሲ ስላላችሁ በጣም ጥሩና የማከብረው ፖሊሲ ነው። ይህንን ኮማንድ ፖስት የሚል ያመጡትን እንትን ባትጠቀሙበት። እንደውም ኮማንድ ፖስት ሴክሬታሪያት ሁሉ ብለዋል። አሁን መግለጫዎቹንም ገብተህ ማየት ትችላለህ። እና ኮማንድ ፖስት ማለት የእዝ ጣቢያ ወይም የእዝ መምሪያ ማለት ነው በአማርኛ። ወይም ኢትዮጵያ ውስጥ 80 ምናምን አይነት ቋንቋ አለ። ለምን ከነዛ ቋንቋዎች አይመጣም? እና ባዕድ የሆነ ከህዝብ በጣም የራቁ ሰዎች መሆናቸውን አንዱ የሚያሳየኝ ይሄ ነው። እና እንደው ባትጠቀሙበት እናንተም ይሄንን ስያሜ ምንም አያጉድም ባትጠቀሙበት።
ለመስማማቱ ፈጥናለሁ። ባዕድ ቃላትን እንደውም የሚያደናግሩ ትክክለኛ መሰረት የሌላቸው ካላቸውም ሌላ ሰው በግልጽ አዋጅን ያህል ነገር አውጥተህ ሰው በመጨረሻው ግልጽ መንገድ እንዲረዳው የምትፈልገውን ነገር የሚያደናግር ቃል መጠቀም ባዕድነቱን ለምን እንደሚፈለግ በማይገባን በሌሎች ብዙ ነገሮች ላይ እንደሚደረገው ተመጣጣኝ ወይም የተሻለ አማርኛ ቃል ያላቸውን ሳይቀር በእንግሊዝኛ በግድ ጥረን የምናደርግበት ሁኔታ ባለፉት በርካታ ዓመታት የታየ ነው። ይህም አንዱ ነው ብለን መስማማት እንችላለን ያለ ጥርጥር። ይሄንን በዚህ መንገድ በማየት አለመረዳት የሚቻል አይመስለኝም። መስፍን አመሰግናለሁ። ውይይቱ ይቀጥላል። ድህረ አስቸኳይ ጊዜ አዋጅና የመገናኛ ብዙሀን እንዲሁም የዜጎች መሰረታዊ የንግግር መብቶችን አያያዝ አስመልክቶ ለመንደርደሪያው ያደረግነው ውይይት ነው። በሌላ ፕሮግራም በቅርቡ መልሰ እንደምናገኛችሁ ተስፋ አድርጋለሁ። በድጋሚ አርጋዋሽ፣ እኔ መስፍን ነጋሽ፣ እግዜር ይስጥልኝ።
እናመሰግናለን እኛም።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሲሸልስ ውስጥ አንዳች ተጠቃሽ ሊሆን የሚችል ክንዋኔ ተደርጓል። የርዕሰ አንቀጹ የመጀመሪያ ሐረግ ነው። በሀገሪቱ የፓርላማ ምርጫ የገዢውን ፓርቲ የ40 ዓመታት ሥልጣን መቆናጠጥ እንዲያከትም ባደረገ ውጤት የተቃዋሚ ፓርቲዎች ጥምረት የምክር ቤቱን አብላጫ ብርጩም አሸንፏል። የሕዝቡን ፍቃድ አሜን ብለው የተቀበሉት ፕሬዚደንት ጄምስ ሚሼል በትረ መንግሥቱን አዲስ መሪ የሚረከብበት ጊዜ እነሆ ደረሰ ሲሉ ሥልጣናቸውን በይፋ ለቀዋል። ርዕሰ አንቀጹ ይቀጥልና ፕሬዚደንት ሚሼል ሥልጣን ለማስረከብ የወሰኑት ባለፈው 2008 ዓመተ ምህረት አጋማሽ አካባቢ በጸደቀው የመጪ ፕሬዚደንቶችን የሥራ ጊዜ በሁለት የሥልጣን ዘመናት በሚገድበው የሕገ መንግሥት ማሻሻያ መሠረት መሆኑን ይጠቁማል። በተባበሩት መንግሥታት ድርጅት ውስጥ የተካሄደውና በዩናይትድ ስቴትስ የዲሞክራሲ የሰብአዊ መብቶችና የሥራ ሚኒስትር ታም ማሊኖውስኪ ሊቀመንበርነት የተመራው የከፍተኛ ባለሥልጣናት ውይይት ተሳታፊዎች የተስማሙበት አንድ ነጥብ ይላል ርዕሰ አንቀጹ። በሕገ መንግሥቱ የተቈረጠው የሥልጣን ዘመን ከሀገሪቱ ሰላም፣ ደህንነትና መጻኢ ብልጽግና ጋር ቀጥተኛ ግንኙነት ያለው መሆኑን ያረጋግጣል። የሥልጣን ዘመንን መገደብ የቀመሩ አንድ አካል ብቻ መሆኑን የሚጠቁመው ርዕሰ አንቀጽ እውነተኛና ዘላቂ ዴሞክራሲን ለማነጽና ሀገራቸውን ለመገንባት እንዲሁም ለውጥን የሚቃረኑ የብዙ ባለሥልጣናትን አስተሳሰብ ለመሞገት የሥልጣን ዘመን ገደብን ማክበር መሠረታዊ መብቶችን በማስጠበቅና በነጻነቶች እንዲሁም በጠንካራ ዲሞክራሲያዊ ተቋማት መደገፍና መሟላት እንዳለበት ያስገነዝባል። አቻ መተኪያ የላቸውምና መሪዎች ሀገርን ያህል ነገር በሚያስከፍል ሁኔታ ማትረፍ ወይም መቆናጠጥ የለባቸውም ብሎ የሚያምን አዲስ የዜጎች ትውልድ በድፍን ዓለም እየበዛ ነው ይላል ርዕሰ አንቀጹ። ፕሬዚደንት ኦባማ ኢትዮጵያ ሄደው በነበረ ጊዜ በአፍሪካ ኅብረት መናገሪያ ላይ ቆመው ይህንን ብለዋል። ማንም የዕድሜ ልክ ፕሬዚደንት ሊሆን አይገባውም። አዲስ ደምና አዳዲስ ሐሳቦችን በተጎናጸፈች ቁጥር ሀገራችሁ የተሻለች ትሆናለች። ርዕሰ አንቀጹ መልእክቱን እንዲህ ሲል ቋጨ። ዩናይትድ ስቴትስ በዓለም ዙሪያ ሰዎች የራሳቸውን መሪዎች ለመምረጥ በእውን ነጻ ሲሆኑ ሀገሮች የሚጠብቃቸው ብልጽግና ብቻ መሆኑን የሚገነዘቡ የዜጎች ድምፆችን ትደግፋለች።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ፕሮግራማችንን ከማጠቃላችን በፊት ዜናውን በአጫጭሩ እናስታውሳለን። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የካቢኔያቸውን ሹምሽር ይፋ አድርገዋል። ሹምሽሩ የተካሄደው ለበርካታ ወራት ከቀጠለውና በተደጋጋሚ ሁከት ከቀላቀሉት ሕዝባዊ ተቃውሞች ጋር ተያይዞ መንግሥቱ አስቸኳይ ጊዜ አዋጅ ማውጣቱን ተከትሎ ነው። የኢትዮጵያ ፓርላማ የሀያ አንዱን አዳዲስ ባለሥልጣናት ሹመት በሙሉ ድምፅ ማጽደቁን ጠቅላይ ሚኒስትሩ ዛሬ አስታውቀዋል። አዲሶቹ ሚኒስትሮች የተመረጡት በችሎታና በቁርጠኝነታቸው እንጂ በፓርቲ ታማኝነታቸው አይደለም ብለዋል ጠቅላይ ሚኒስትሩ። ከአዲሶቹ ተሻሚዎች መካከል ዶክተር ወርቅነህ ገበየሁ በቅርብ ዓመታት በጣም ከታወቁ የመንግሥት ባለሥልጣናት አንዱ የሆኑትን የውጭ ጉዳይ ሚኒስትሩን ዶክተር ቴዎድሮስ አድሃኖምን ተክተዋል። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትርነቱን ቦታ የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽንስ ትምህርት ክፍል ኃላፊ ዶክተር ነገሬ ሌንጮ ከአቶ ጌታቸው ረዳ ተረክበዋል።
የኤርትራ አየር ኃይል ንብረት የሆነች አውሮፕላን ሁለት ፓይለቶች እያበረሯት ወደ ኢትዮጵያ መግባቷና ኢትዮጵያም ተቀብላ እንዳሳረፈቻት የኢትዮጵያ የመከላከያ ሚኒስትር ሲራጅ ፌጌሳ አስታውቋል። መከላከያ ሚኒስትሩ ትናንትና ለአገር ውስጥ ጋዜጠኞች በሰጡት መግለጫ ከኤርትራ ከ40 እስከ 50 የሚጠጉ የኤርትራ ወታደሮች በየቀኑ ኢትዮጵያ ይገባሉ፣ በዛው ልክ ሲቪሎችም ይገባሉ። ምናልባት ይህኛውን የአሁኑን የአውሮፕላኑን ለየት የሚያደርገው በሰማይ መምጣቱ ብቻ ነው ማለታቸው ታውቋል። የኤርትራ መንግስት በጉዳዩ ላይ አስተያየት እንዲሰጥ ጥረት አድርገን ነበረ፣ እስካሁኑ ሰዓት አልተሳካም። ይሁን እንጂ የኢንፎርሜሽን ሚኒስትሩ አቶ የማነ ገብረ መስቀል ለቢቢሲ ሲናገሩ ውዳቂ ብለው አጣጥለዋል።
በተባበሩት መንግስታት ድርጅት የሰብአዊ እርዳታዎች አስተባባሪ ቢሮ ኃላፊ ስቲፈን ኦብራይን ሲናገሩ በጦርነት የዳሸቀችውን የመን ወደ አስከፊ ቸነፈር ሁኔታ ውስጥ ለመግባት የቀራት አንድ እርምጃ ብቻ ነው ሲሉ አስጠንቀዋል። ስቲፈን ኦብራይን ትናንት ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት እንዳስረዱት 370 ሺህ ሕፃናትን ጨምሮ ከሁለት ሚሊዮን የሚበልጡ የመናውያን በተመጣጠነ ምግብ እጥረት ይሰቃያሉ። የሰዓቱ አጠራጠር ያለ ዜና ለአሁን ሰዓት ያዘጋጀ ነው ማለቴ ነው። አበቃ።
የተከበራችሁ አድማጮች ለዛሬ ማክሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ፕሮግራማችንን የመራችልን ብርሃን ኃይሉ ነች።
ያስተናገድናችሁ ደግሞ እኔ አዲሱ አበበና
ቆንጂት ታዬ ነን። አብራችሁን ስላመሻችሁ እጅጉን አድርገን እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል እንግዲህ
ሰላም፣ ደህና ደሩ። በነገ ዕለት እንገናኛለን። The Voice of America.